የዜና መጽሔት
የመጀመሪያው መጽሔታችን ወደ አማራ ክልል ይወስደናል። በአማራ ክልል በሴቶች ላይ የሚደርሰው ወሲባዊና አካላዊ ጥቃት ተባብሷል መባሉ ይላል። በአማራ ክልል በሴቶች ላይ የሚደርሰው ወሲባዊ አካላዊና ኢኮኖሚያዊ ጥቃት አስከፊ መሆኑ ተገልጿል። በተያዘው የበጀት ዓመት ብቻ ከ17000 በላይ ሴቶች የተለያዩ ጥቃቶች ሰለባ መሆናቸውን የክልሉ የሴቶችና ወጣቶች ማህበራዊ ጉዳይ ቢሮ አስታውቋል። ለጥቃቱ መባባስም አሁን በክልሉ በመንግስትና በፋኖ ታጣቂዎች መካከል የሚታየውን ግጭት ተከትሎ መሆኑ ተመርክቷል። የደሴው ወኪላችን ኢሳያስ ገላው ዝርዝር ዘገባ ልኮልናል።
ተማሪ ትግስት አያሌው በሰሜን ወሎ ዞን ጉባላፍቶ ወረዳ ሳንቃኗሪ ነች። አሁን በአማራ ክልል ባለው ግጭት ምክንያት ትምህርቷን አቋርጣ በደሴ ከተማ በጉልበት ስራ ራስዋን ያስተዳደረች የምትገኘው ትግስት ጓደኞቿ ተገደው ወሲባዊ ጥቃት እንደደረሰባቸውና በተፈጠረ እርግዝና ምክንያትም ራሳቸው እንደሚያጠፉ ትናገራለች።
በቃ የኔ ጓደኞች ማለት ተበላሽተዋል። ሁሉም በቃ እኔ እንጃ ምን ልበል። ሴቶች ይደፈራሉ አብዛኛው ሰዓት። በቃ አስፈሪ ነው። ያ ሲመጣ በቃ ሲሄድ ሲመጣ እነሱ በጣም አስፈራኝ አስገድደው። ማንም ቢሆን የሚያስጠላቸው የለም። ለምን ማንም በቃ እናት አባትም ማንም አያዝም። ምክንያቱም እነሱ ስለሆኑ ተሆች ለህግ አይከሰስም ማለት ህግ የለም። ሴቷም ተደፍራ ተበላሽታ ትቀራለች። ሴቶች ሲጨንጋቸው ወደ አረብ ሀገር ይሄዳሉ፣ ራሳቸውን ያጠፋሉ።
በተመሳሳይ መልኩ በአማራ ክልል ምስራቅ ጎጃም ዞን ከከተሞች በስተቀር ትምህርት በገጠር በመቋረጡ ሴቶች ለከፍተኛ ጾታዊ ጥቃት እንደተጋለጡ ስማቸው እንዳይጠቀስ የፈለጉ መምህር ይናገራሉ።
ምስራቅ ጎጃም አሁን ከተማ ብቻ ነው ያለ፣ እንትኑ ተቆጣጥሮ ያለበት መንግስት ብቻ እንጂ ታጣቂ ኃይሉ የተቆጣጠረው ትምህርት እየተሰጠ አይደለም። ሴቶች ራሳቸውም ለጥቃት ተጋላጭ ሆኑ። ትምህርቱ ሲቀር ቀጥታ ወደ እሱ ነገር ነው አብሮ የሚውል አብዛኛው ታጣቂ ነው። ወጣቱ ስራ አጣ እና የመጀመሪያው ገፊ ምክንያት ትምህርት መቅረቱ ነው። ምስራቅ ጎጃም ከከተማ ውጭ ሙሉ ስንቱ ምጠራለ በጣም ትጎጭቸው በቃ በጣም የምትናደድ አልፎ ሁለት ወር ሶስት ወር ሞት ጊዜ ዘመድ ቢሆን የምትሰማ ጥቃት መኖሩ ስንት ጊዜው ነው።
ከዚህ ቀደም በሴቶች ላይ የሚፈጸሙ ጥቃቶችን ሆነ ጎጂ ልማዳዊ ድርጊቶችን በመከላከል ረገድ የነበረን ጠንካራ ማህበራዊ ደንብ አሁን ላይ መተግበር ለመቻል የጸጥታ ሁኔታ ባለማስቻሉ በደቡብ ወሎ ዞን ወግዲ ወረዳ የሴቶች ጥቃት አገርሽቷል ሲሉ አቶ ኃይለ ሚካኤል አያሌው የወግዲ ወረዳ የወጣቶች ማህበራዊ ጉዳይ ጽህፈት ቤት የሴቶች ንቅናቄና ተሳትፎ ማደራጃ ስራ ሂደት አስተባባሪ ይገልጻሉ።
መስተካከል ደረጃ ደርሶ ነበር። በፊት ጥቃትም የልጅነት ጋብቻው ምን በጠቀላይ ጎጂ ልማዳዊ ድርጊት የሚባለው በሁሉም ካታጎሪ ግንዛቤ ይፈጠር ነበር፣ ለሃይማኖት አባት፣ ለድርዳኛ፣ ለምን እየተባለ አሁን ያው አሁን ባለው ወቅታዊ የጸጥታ ችግር ምክንያት አንደኛ እኛ አድሬስ የምናደርገው እዚህ ቅርብ ቀበሌዎች ናቸው። አብዛኞቹ በታችኛው ስለሆኑ የመመለስ ነው አሁን ያለው። በጣም እንትን ነው። ጥፋተኛ መያዝ አልተቻለም።
በደሴ ከተማም ሆነ ደሴ ዙሪያ ወረዳ ላይ በሴቶች ላይ የሚደርሱ ጥቃቶች ጨምሯል የሚሉት ስማቸው እንዳይጠቀስ የፈለጉ የስርዓተ ጾታ ባለሙያ ናቸው።
ደሴ ከተማ ላይም ጨምሯል፣ ደሴ ዙሪያም እንደዛ። ስለ አገልግሎት ሰጪ ተቋማት እንዳሉ ሲታወቅ አሁን ያንን በማወቅ በፊት የማያወጡ ኬዞች አሁን ለሕክምናም ለምንም እየተባለ መምጣት ጀምረዋል። በፊት እንግዲህ ጉዳዩ ይኖርና ወይ ሰው ሪፖርት አያደርግም። አሁን ደግሞ አገልግሎት እንዳለ ስለሚታወቅ የሚመጡ ቁጥሮች ጨምረዋል ከተማም ላይ ወረዳዎችም ላይ።
በአማራ ክልል በጾታዊ አካላዊና ኢኮኖሚያዊ ጥቃቶች ከ17000 በላይ ሴቶች ተፈጽሞባቸዋል የሚሉት ወይዘሮ ደስታ ፈንቴ በአማራ ክልል የሴቶችና ወጣቶች ማህበራዊ ጉዳይ ቢሮ የሴቶች ዘርፍ ዳይሬክተር ናቸው።
ጥቃት አለ። በዚህ በጀት ዓመት ስናይ የአስገድዶ መድፈር ጥቃት የደረሰባቸው ከ1000 በላይ ሴቶች አሉ። ወይም ደግሞ የድብደባ ጥቃት የደረሰባቸውን በተመሳሳይ ከ3000 በላይ ሴቶች አሉ። እንዲሁም ደግሞ ንብረት ተነጠቁ ወደ 13000 ሴቶች አሉ።
አሁን በአማራ ክልል እየተፈጸመ ለሚገኘው ጾታዊ ጥቃት በክልሉ ያለው ግጭት ምክንያት ነው የሚሉት ወይዘሮ ደስታ ጥቃት አድራሾችን ይዞ ለሕግ የማቅረብ ስራም እየተሰራ ነው ብለዋል።
ግጭት እስካለ ድረስ ጥቃት አለ። አጥቂውም ቢሆን ይህንን ተገን አድርጎ የጸጥታ ሁኔታውን ተገን አድርጎ ካጠቃ በኋላ ጥቃት ከፈጸመ በኋላ አስገድዶ ደፍሮም ንብረት ዘርፎም ደብድቦ አካል አጉድሎም ወደ ሌላኛው አካል ሄዶ የመደበቅም አለ እና ግጭቱ ለዚህ ምቹ ሁኔታ መሆኑ ማንኛውም ሰው የሚረዳው ጉዳይ ነው። ይሄ አሁን ቅድም እንዳልኩት እስከ 25 ዓመት እስከ 20 ዓመት እስከ 17 ዓመት እንዲወሰንባቸው እና ቅጣት እንዲያርስባቸው በተመሳሳይ ስራ ሰርተናል ከፍትህ አካላት ጋር ተቀናጅተን።
ለዶይቼ ቬለ ዘገባ ኢሳያስ ገላው።
በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከዚህ በፊት ተፈናቅለው የነበሩ ዜጎች ጉምሱ ወደ ግብርና ስራ መግባታቸውን የገለጹ ሲሆን መኖሪያ ቤታቸው የወደመባቸውና በመጠለያ ውስጥ የሚገኙ ዜጎች ግን ለስምንት ወራት ያህል ሰብአዊ ድጋፍ እንዳላገኙ አመልክተዋል። በወረዳው በግጭት ወቅት መኖሪያ ቤታቸው ሙሉ በሙሉ የወደመባቸው ሰዎች አሁንም በጊዜያዊ መጠለያ ጣቢያ ውስጥ እንዳሉ ነው የገለጹት። ከዳር ወዲህ ደግሞ ሰብአዊ ድጋፍ አላገኙም። እነዚህ የተመለሱ ዜጎች ግጭት ሸሽተው ወደ ደብረ ብርሃን በ2014 ሄደው የነበሩ ዜጎች ናቸው። የወረዳው አስተዳደር በበኩሉ የተፈናቀሉ ዜጎች ወደ መደበኛ ህይወት መመለሳቸውንና በአሁኑ ወቅት በማምረት ላይ እንደሚገኙ ገልጿል። መቋቋሚያ ወስደው ወደ ግብርና ስራ ለመግባት ፈቃደኛ ያልሆኑ ያላቸው ግለሰቦች ግን አሉ ሲል ነው የገለጸው። የአሶሳው ወኪላችን ነጋሳ ደሳለኝ ዝርዝሩን ይዟል።
በግምቢ ወረዳ ቶሌ ቀበሌ በ2014 ዓመተ ምህረት ወደ ደብረ ብርሃንና ሌሎች አካባቢዎች ተፈናቅለው የነበሩ በርካታ ዜጎች በ2016 ዓመተ ምህረት የተወሰኑት በሁለት ዙር ወደ ቀያቸው ተመልሰዋል። ወደ ቀያቸው ከተመለሱት መካከል መኖሪያ ቤታቸው ያልተጎዳባቸውና ወደ ቤታቸው የተመለሱ ዜጎች ከባለፈው ዓመት ጀምሮ ወደ ግብርና ስራ ተሰማርተው እንደሚገኙ ተገልጿል። በወቅቱ በግጭት ምክንያት መኖሪያ ቤታቸው የወደመባቸው ነዋሪዎች በአካባቢው በተዘጋጀው መጠለያ ጣቢያ ውስጥ እንደሚገኙ ተገልጿል። ታቸውን የሰጡን አንድ የአካባቢ ነዋሪም ሰብአዊ ድጋፍ ካገኙ ስምንት ወራት እንዳለፋቸው ተናግረዋል።
ቀለብት አቆም ነው በቃ ስምንት ወሩ አምና በአሁን ሰዓት ላይ የላኩልን ድርጅት የሆነች ነበር የመኮሎ ድርጅት ያችን በላል ከዛ በኋላ የለም። ከህዳር አካባቢ ተቆራርጦ ህዳር አካባቢ አምና ጊዜ አካባቢ መስከረም ድረስ የሆነች የሁለት ወር ቀለብ ድርጅት መጣች ና ያችን ስናበቃ ደግሞ መስከረም ና ጥቅምት ዘለው ደግሞ ህዳር አመጡልን። ከዛ በኋላ የለም። በመሬታቸው ላይ ና ቤታቸው የገቡ ቦታቸውን አግኝተዋል። ቤታቸውን አግኝተዋል። መሬታቸውን እየከሰቡ እንደውም ለኛ እያከራዩ ደህና እየኖሩ ነው። አሁን ችግር ውስጥ ያለ ነው። ሰፈራችን ያልተመለስነን የተመለሱ በሁለተኛም ዙር ይንጡ በአንደኛ ዙር መሬታቸው ላይ ያረፉ ሰው መሬታቸውን ስለከሰቡ ስርፋማ መሆን ጀመር አድርገዋል ነው ራሳቸውን ባይችሉ።
በወረዳቸው ወደ ቤታቸው ከተመለሱትና በአሁኑ ወቅት በግብርና ስራ ላይ እየተሳተፉ እንደሚገኙ የተናገሩት ሌላው ነዋሪም የአካባቢው ሰላም ሁኔታ መሻሻል ማሳየቱን ያብራሩ ሲሆን ንብረታቸው የወደመባቸው አርሶ አደሮች ወደ ስራ የገቡት በከፊል መሆኑን ገልጸዋል። በግምቢ ወረዳ ቶሌ ቀበሌ ጨቆርሳ የተባለ ሰፈር ነዋሪ የሆኑት ሌላው አርሶ አደርም በቶሌ ቀበሌ ከባለፈው ዓመት ጋር ሲነጻጸር በርካታ ቁጥር ያለው ወደ ቀያቸው የተመለሱ ሰዎች ወደ ግብርና ስራ መግባታቸውን አመልክተዋል። ወደ ቤታቸው ከተመለሱ ሰዎች መካከል አሁንም በርካቶች በመጠለያ ውስጥ እንደሚገኙ የተናገሩት ነዋሪው መኖሪያ ቤታቸው የወደመባቸው ሰዎች ለቤት ግንባታ የገንዘብ ድጋፍ ከዚህ ቀደም እንደተሰጣቸው ጠቁመዋል።
በምዕራብ ወለጋ ዞን ግምቢ ወረዳ አስተዳደር በበኩሉ የተፈናቀሉ ዜጎች በኦሮሚያና ፌዴራል መንግስት ቅንጅት ወደ ቤታቸው ከተመለሱ ጊዜ አንስቶ ድጋፍ ሲደረግ እንደነበር አመልክተዋል። የግምቢ ወረዳ ዋና አስተዳዳሪ አቶ ቡልቻ ደመራ በቶሌ ቀበሌ አርሶ አደሩ ወደ ግብርና ስራ መግባቱን ገልጸው በክልሉ ተፈናቃይን ዜሮ ለማድረግና በምርት ራሳቸውን እንዲችሉ ለማድረግ በተጀመረው መርሃ ግብር መሰረት አርሶ አደሮችን ማቋቋም ተችሏል ብለዋል። ወደ ቤታቸው የተመለሱ ሰዎች ወደ ማሳቸውም ተመልሰው እያረሱ ይገኛሉ። ቡሳ ጎኖፋ ኦሮሚያ ለረጅም ጊዜ ሁሉም ሰብአዊ ድጋፍ ሲያደርግ ነበር። አሁንም መንግስት በያዘው አቅጣጫ መሰረት ተፈናቃይ ተቋቁሞ ራሳቸውን በማስቻል ተፈናቃይን ዜሮ ማድረግ ነው። በዛ አካባቢ በስፋት እያረሱ ነው። አንዳንድ ሰዎች ወደ ግብርና መመለስ ያለመፈለግ ነገር አለ። ያለ ስጋት ሁሉም ወደ ስራ እንዲገባ አሳውቀናል። የኦሮሚያ ክልል መንግስት ባለፈው ዓመት በጨፌ ኦሮሚያ እንዳመለከተው በዚህ ዓመት የተፈናቀሉ ዜጎች ራሳቸውን እንዲችሉ ለማድረግና በክልሉ የተፈናቀሉ ዜጎች ቁጥርን ዜሮ ለማድረግ እንደሚሰራ ገልጾ ነበር። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋን ባለፈው ሳምንት መቀሌን በዚህኛው ደግሞ ጎንደርን ጎብኝተዋል። አምባሳደሩ አገራቸው በትግራይ ክልል ለሰላም ለመረጋጋትና ለሰብአዊ ማገገም ያላትን ቁርጠኝነት ለማረጋጋት መቀለ መጓዛቸው ሲነገር፣ ጎንደር ላይ ደግሞ ስለ ሰላም ተስፋዎችና ለኢትዮጵያና አሜሪካ ንግድና ኢንቨስትመንት ስለሚኖሩ ዕድሎች ስለመምከራቸው ነው የተገለጸው። በጉብኝቱ አላማ አንደምታ ላይ ሐሳባቸውን እየጠየቅናቸው አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ ነገሩን ከፌደራል መንግስትና ህዋት ፍጥጫ እንዲሁም ከቀጠናዊ ሰላምና መረጋጋት አንጻር ተመልክተውታል። የአዲስ አበባው የዶቸበለ ወኪል ሰለሞን ሙጬ ዝርዝሩን ልኮልናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ትናንት ወደ ጎንደር ከተማ ተጉዘው ከአካባቢውና ከክልል ባለስልጣናት ጋር መወያየታቸውን ኤምባሲያቸው ገልጧል። አምባሳደሩ ስለ ሰላም ተስፋዎች እንዲሁም ለአሜሪካና ለኢትዮጵያ ንግድና ኢንቨስትመንት ስለሚያመጡ ድሎች መነጋገራቸው ተጠቅሷል። የአምባሳደሩ ጉብኝት ፖለቲካዊ መልኩ ጉልህ መሆኑን የሚጠቅሱ ተንታኞች ዋሽንግተን መቀሌና ጎንደርን በመጎብኘት ዘላቂ ሰላም፣ የፖለቲካ ውይይትና የኢኮኖሚ ማገገም እርስ በርስ የተሳሰሩ መሆናቸውን እያመለከተች ስለመሆኑ ይጠቁማሉ። አንድ ስማቸውን መግለጽ ያልፈለጉ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ ከመሰል ጉብኝቶች በኋላ ኤምባሲዎች የሚያወጧቸው መግለጫዎች ጠቅላላ ታሪኩን ባይገልጹም፣ በተለይ የመቀሌው ጉዞ አሜሪካ የፕሪቶሪያ ስምምነት ዋና ተዋናይ እንደመሆኗ አፈጻጸሙ ላይ ችግሮች ሲከሰቱ ዝም ማለቷ በተአማኒነቷ ላይ እንዲሁም በቀጣይ ልታሸማግላቸው በምትፈልጋቸው ጉዳዮች ላይ ጥላ ስለሚያጠላ ያንን ለማስቀረት የተደረገ ጉብኝት አድርገው ገልጸውታል።
ጦርነት ይመጣል ወይ አይመጣም ወይ ተብሎ ከታሰበ እኔ ጦርነቱ አይቀሬ ነው የምለው። ይህን የምልበት ዋና ምክንያት ምንድን ነው? በፌደራል መንግስቱ በኩል ይሄ ነው የሚባል ተጨባጭ ወደ ሰላም ሊያቀርብ የሚችልን አዝማሚያም ፍንጭም እያየን አይደለም። በተቃራኒው ደግሞ እንግዲህ በህዋት በኩል ከልባቸው የፈልጉትም አይፈልጉትም ለሰላም ያላቸውን ዝግጁነት እየተቃቀሱ ነው ያልኩት። ሁሌም የህወሓትና የፌዴራል መንግስቱ ጉዳይ በዚህ ደረጃ ተካሮ በሚገኝበት ሁኔታ የአሜሪካው አምባሳደር ማሲንጋ ወደ ትግራይ መሄዳቸው ለኔ ሲምቦሊክ ከመሆን ያለፈ ተጨባጭ ጦርነትን ሊያስቀር የሚችል ውጤት ይኖረዋል ብዬ አልገመግምም።
የጎንደር ከተማ ከንቲባ ቻላቸው ዳኘው ከአምባሳደሩ ጋር በምን ጉዳዮች ላይ እንደመከሩ ለመጠየቅ በስልክ ለማግኘት ያደረግነው ጥረት ባይሳካም ውጤታማና ስትራቴጂካዊ ያሉትን የሁለትዮሽ ውይይቶችን ማድረጋቸውን በማህበራዊ መገናኛ አውታሮች በተለቀቀ ጽሑፍ ጠቅሰዋል። ከንቲባው በቅርስ ጥበቃ፣ በዘላቂ የባህል ቱሪዝም ልማት ኃላፊነት በሚሰማው የግል ኢንቨስትመንትና ለወጣት ስራ ፈጣሪዎች በስራ ፈጠራ ላይ ድጋፍ ለማድረግ አጋርነታችንን ለማስፋት ጥሪ አቅርበናል ብለዋል። አክለውም የፕሪቶሪያው ስምምነት አከራካሪ ስለሚለው አንደኛው አካባቢ የወልቃይት ጠገዴ ህዝብ አሁን የራሱን አካባቢ እያስተዳደረ መሆኑ የታሪካዊና የአስተዳደር ማንነታቸው ትክክለኛና ህጋዊ መልሶ መቋቋም መሆኑን በይፋ ገልጸናል ሲሉ ጠቅሰዋል። ተንታኙ እንደሚሉት ግን አሜሪካ በአምባሳደሯ በኩል በሳምንቱ ውስጥ ሁለቱም ቦታዎች ላይ መገኘቷ ሁለቱም ቀጠና ላይ ሄደዋል የሚል ድምጽ ከማሰማት የዘለል አይሆንም።
አሁን አማራ አካባቢ ያለውን ግጭት አሜሪካ እንደዚህ ነው እንደዛ ነው ስትሉ አትታይም። ስለዚህ በዲፕሎማሲዋ በኩል አንደኛ የተንጋደደ እንዳይሆን እንደው ሁለቱም ቀጠና ላይ ሄደዋል የሚል ድምጽን ለማሰማት ካልሆነ በቀር በቂ ትኩረት ሰጥተው በሚገባው የክብደት ደረጃ እየተንቀሳቀሱ ነው የሚል አረዳድ የለኝም። ምክንያቱም በሁለቱም በኩል እንግዲህ ጦርነት ነው እየተካሄደ ያለ። የቱንም ያህል ስሙን ብናንቆለጳጵሰው ነፍጥ ያነሱ ቡድኖች እየተዋጉበት ነው ያሉት። የሰው ህይወት የተቀጠፈበት ነው ያለው። ከፍተኛ የሆነ የኢኮኖሚ ጫና እየፈጠረ ያለ ክስተት ስለሆነ ሁለቱንም በአቻነት ትኩረት ሰጥተውታል የሚል ግምገማ የለኝም።
ይህ የአምባሳደሩ የሰሜን ኢትዮጵያ ከተሞች ጉብኝት የፌዴራል መንግስትና ህወሓቱ ዝግብ ዳግም ባየለበት፣ በሌላ በኩል አዲስ አበባ ሀገራዊ ምክክር ጉባኤን በምታስተናግድበት ወቅት የኢትዮጵያ ፌዴራል መንግስት ጽምዶ የተባለ ጥምረት እንደተነሳበት ደጋግሞ በሚገልጽበት ማግስት የተደረገ ነው። ለዲፕሎማሲ ተንታኙ ግን ይህን የሱዳንና የኤርትራ መንግስታት ብሎም የህወሓትና የፋኖ ጥምረትን የሚያሳይ ተጨባጭ መረጃ የለም።
እንግዲህ ፌደራል መንግስቱ በጣም ትኩረት ከሰጣቸው ጉዳዮች መካከል ጉዳዩን ቀጠናዊ ነው የሚል እንድምታ እንዲኖረው አበክሮ እየሰራ ይመስለኛል። የዚህ አይነት ጥምረት አለ ወይ ብለህ ብትጠይቀኝ ይፋ የሆኑ የምናውቃቸው ነገሮች አሉ። በግልጽ በፌደራል መንግስቱ ትኩረት መሰጠቱ ግን ምናልባት በቀጣይ በትግራይ ላይ ወይም በህወሓት ላይ ሊወስድ የሚችለውን እርምጃ ዓለም አቀፍ ይሁንታ ለማግኘት አስቀድሞ የዲፕሎማቲክ ስራ እየሰራ ይመስለኛል እንጂ በወታደራዊ ቋንቋ መሬት ላይ እዚህ ግባ የሚባል ተጨባጭ ለውጥ ያለ አይመስለኝም። በጋራ እነዚህ ሶስቱ አካላት እንደሚታመሙም አራተኛው የኤርትራ መንግስትም ተጨምሮ የሆነ እንቅስቃሴ ውስጥ ገብተዋል የሚባለው ለእኔ ተጨባጭ አይደለም።
ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
ነገ ቅዳሜ ሐምሌ 11 ቀን በትግራይ ክልል እየተፈጸመ ነው የተባለውን የወጣቶች አፈሳ የሚቃወም ሰላማዊ ሰልፍ ተጠርቷል። የትግራይ የሰላምና ለውጥ ምክር ቤት በአዲስ አበባ ስለጠራው ሰልፍ የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዝርዝር ይዟል።
የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ወጣቶችን ለአፈሳና ለተለያዩ እንግልቶች መዳረግ በአስቸኳይ እንዲቆም ጦርነት ይብቃ የሚሉ ሐሳቦችን በማስተጋባት ለፌደራል መንግስትና ለዓለም አቀፉ ማህበረሰብ ለማሳሰብ ያለመ ነው የተባለው ሰላማዊ ሰልፍ ነገ ቅዳሜ ሐምሌ 11 ቀን 2018 ዓ.ም አዲስ አበባ መስቀል አደባባይ ተጠርቷል። በአዲስ አበባና ዙሪያው የሚገኙ የትግራይ ክልል ተወላጆች በመስቀል አደባባይ በተጠራው ሰልፍ ድምጻቸውን እንዲያሰሙ ጥሪ ያቀረቡት የሰልፉ አዘጋጆች መላው የኢትዮጵያ ህዝብም ከትግራይ ተወላጆች ጎን በመቆም ድምጽ እንዲሆን እንዲሁም በትግራይ ክልል የሚገኙ ወጣቶች በእለቱ ከቤታቸው ባለመውጣት ለሰላም ጥሪው ድጋፋቸውን እንዲገልጹ ጠይቀዋል። ሰላማዊ ሰልፉ የተጠራው በትግራይ ለውጥ መምጣት አለበት የሚል የጋራ አላማን ባነገቡ መስራታቸውን ትግራይ ክልል ያደረጉ የፖለቲካ ፓርቲዎች፣ ሲቪል ተቋማትና ስለ ትግራይ ጉዳይ ይመለከተናል ባሉ ሰዎች በተዋቀረው የትግራይ ሰላምና ለውጥ ምክር ቤት ነው በማለት ለዶቼ ቬለ አስተያየታቸውን የሰጡ የትግራይ ዲሞክራሲያዊ ስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ አቶ ሀለፎ ምርኤ የዚህ ምክር ቤት ዓላማ በክልሉ ጊዜያዊ መንግስት እንዲመሰረት ማገዝም እንደሆነ ገልጸዋል።
በትግራይ ያለው ሁኔታ የየራሳችን ፖለቲካ ይዘን የየራሳችን ፖለቲካ ድርጅቶች ከምናራምደው በአጠቃላይ ሰብሰብ ብሎ የፖለቲካ አጀንዳውን ለጊዜው አቆይቶ ትግራይ የህልውና ጉዳይ የሚገጠማት ወደ ሌላ ጦርነት ሊያስገባ ያስፈልገ ኃይል አለ። በዚህ ዙሪያ ውጭ ያለ ተወላጅም ትግራይ ውስጥም ያለ በተለያዩ የሀገሪቷ ክፍሎች ያሉ የትግራይ ተወላጆች ስለ ትግራይ ህልውና አጀንዳ አድርገው በትግራይ ለውጥ የሚመጣበት ለውጥ ከመጣ በአጠቃላይ ማለት ነው በትግራይ ውስጥ አቃፊ የሆነ መንግስት እንዲቋቋም ጊዜያዊ መንግስት ማለት ነው የሰላምና መረጋጋት ስራ መስራት፣ ከዛ በኋላ ያለውን የፖለቲካ ድርጅቶች በየራሳቸውን ለህብረተሰቡ በማሳወቅ በማሳመን ደግሞ በሚካሄደው ምርጫ የተመረጠው ቋሚ መንግስት እስከሚመሰረት ድረስ ምክር ቤቱ እንዲመራው ነው።
ቅዳሜ አዲስ አበባ ውስጥ በተጠራው ሰልፍ የስምረት ፓርቲ ሚና እንደ ማንኛውም የምክር ቤቱ አባል ፓርቲ ነው ያሉት አቶ አለፎም አሁን በአዲስ አበባ እየተጀመረ ያለው ሰላማዊ ሰልፍ በትግራይ ለውጥ እስኪመጣ ድረስ የሚቀጥል እንደሆነ ማስረድተዋል።
እየተጀመረ ነው ያለው በትግራይ ያለውን ለውጥ እስከሚመጣ ድረስ ቅዳሜ ጀምሮ በየአቅጣጫው በተለይ ውጭ ሀገር ያሉ ዲያስፖራዎች አደረጃጀት ይዘው ለውጥ እስከሚመጣ ድረስ እንዲታገሉ ጥሪ የሚያቀርብ ነገር ነው።
የስምረት ፓርቲ ከፍተኛ አመራሩ አቶ አለፎም በትግራይ የሰላምና ለውጥ ምክር ቤት የተጠራው ሰላማዊ ሰልፉ በትግራይ ክልል እየታየ ነው ያሉትን ቀውስ ለማስቆም የፌደራል መንግስትና ዓለም አቀፉ ማህበረሰብ ኃላፊነታቸውን እንዲወጡ ለማሳሰብም ነው ብለዋል።
አሁን የፌደራል መንግስት ተፈናቃዮች ወደ ቦታቸው እንዳይመለሱ እንቅፋት የሆነ ኃይል አለኝ ይላል። ይህ ኃይል ከህዝቡ በላይ ስላልሆነ የሚያደናቅፍ ኃይል በመለየት ህዝቡን ስቃይን በማሳጠር መፍትሄ እንዲሰጥ አንድ ጥያቄያችን ነው። ሁለተኛው ጥያቄያችን ያለውን ደግሞ የኢትዮጵያ ህዝብ ይህ ይመለከተዋል። የፌደራል መንግስትም ጦርነትን አልፈልግም ብለው የወጡ ወጣቶች ስለሆኑ እንዳይከፋቸው፣ በተለያዩ የኑሮ ሁኔታ እንዳይጎዱ እገዛ እንዲያደርጉላቸው ጥሪ የሚያቀርብ ነው። የዓለም ማህበረሰብም ትኩረቱ ትግራይ ውስጥ እንዲያደርግ ይሄ ድንበር ተሻጋሪ ያለውን የፖለቲካ ጽምዶ የሚሉትን አሰራር የውጊያ ጽምዶ መሆኑን በግልጽ በመግለጽ ይሄ ደግሞ ጦርነት በፌዴራል መንግስት ለማወጅ እየተቋቋመ ነው። ይሄ የሻቢያ ፕሮጀክት ነው። ወደ አፈሳ ምናምንም እየገቡ ያሉት ይሄ ለምስራቅ አፍሪካ በአጠቃላይም የሰላም መደፍረስ አካሄድ ያለው ነው። አሁን የትግራይ ወጣቶች እየተሸጡ እየተከራዩ ሱዳን እየተዋጉ ነው ያሉት።
በአዲስ አበባ ነገ ቅዳሜ ይካሄዳል የተባለውን ሰላማዊ ሰልፍ ህወሓት የብልጽግና መንግስት ያቀደው ጥቃት ነው ሲል ተቃውሞታል። በቅርቡ አስተያየታቸውን ለዶቼ ቬለ የሰጡ የህወሓት ቃል አቀባይ አቶ ሚካኤል አስገዶም
የራሳችንን ህልውና አደጋ ለመከላከል ዝግጅት እያደረግን እንደሆነ እየገለጽን መጥተናል።
በትግራይ ጦርነት ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩትን ተፈናቃዮች ወደ ቀያቸው ለመመለሳቸውን ህወሓት የፕሪቶሪያዊ ሰላም ስምምነት በፌደራል መንግስት ሳይተገበር የቀረ ትልቁ ሽንቁር አድርጎ በተደጋጋሚ ያነሳልም። በትግራይ ለውጥ እንዲመጣ የምጣራውን የነገውን የአዲስ አበባ ሰላማዊ ሰልፍ ባዘጋጀው ምክር ቤት ውስጥ አባል የሆነው የስምረት ፓርቲ አመራሩ አቶ ሀለፎም ግን
የምዕራብ ጉዳይ አጀንዳው ከሆነ ኃይል የምዕራብ ጉዳይ የሚፈታው በህግና በህገ መንግስት ነው። አሁን ያለውን የፌዴራል መንግስት ጥርጣሬ በግልጽ ባያወራውም እነሱም በግልጽ መግለጫ ባያወጡም ምዕራብን ተፈቀድኩላቸውን ከሱዳን ጋር ተገናኝተው ደግሞ መሳሪያና ምናምን እያስገቡ አገሪቷን ይበጠብጧታል። በሰላማዊ መንገድ መሆን አለበት። የትግራይ ግዛታዊ አንድነት እንዲከበር ነው የምንፈልገው። አሁን ቡድኑ እያደርገው ያለው የምዕራብ ብቻ ነው አጀንዳ የሚያደርገው። ሻቢያ እስካሁን ድረስ ያለቀቀው መሬት ግን አለ። የኢሮፕ መሰታ አይጋ የሚባሉ ቀበሌ ገበሬ ማህበሮች ዛላምበሳም ሰፊ መሬት በሻቢያ ቁጥጥር ውስጥ ናቸው ያሉት። አሁን እኛ የምንፈልገው ሁሉንም ከውጭ የገባ ኃይል ካለ በትግራይ ግዛት መውጣት ነው ያለበት። ክልሉን መተዳደር ያለበት ጊዜያዊ መንግስት ስር ሆኖ ነው። አሁን የምዕራብ ጉዳይ ገባናል የሚሉ ሰዎች ሊኖሩ ይችላሉ። ይህም በህግ አግባብ ነው የሚፈታው ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚሰራጨውን የምሽቱን የዜና መጽሔታችንን ነው። የመጨረሻው ዜና መጽሔታችን ወደ አሜሪካ ነው የሚወስደን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቻይና በአሜሪካ ምርጫዎች ላይ ጣልቃ ገብታለች በሚል ክስ አዲስ ምርመራ እንዲደረግ ጠይቀዋል። ትራምፕ ይህንን ያሉት በአጋማሽ ስልጣን ዘመን ትናንት ባደረጉት ንግግራቸው ላይ ነው። የትራምፕን ንግግር የሰማችው ቻይና በበኩሏ ትራምፕን ንግግር አጣጥላለች። በዩናይትድ ስቴትስ አትላንታ ጆርጂያ ከሚገኘው ከዶይቼ ቬለ ወኪል ከታሪኩ ኃይሉ ጋር እዚህ ስቱዲዮ ከመግባቴ በፊት ስለ ትራምፕ ንግግርና በአሁኑ ሰዓት ትራምፕ በህዝባቸው ምን ያህል ተቀባይነት እንዳላቸው ጠይቄዋለሁ። ታሪኩ እንደምን ዋልክ? ፕሬዚዳንት ትራምፕ ትናንትና ለአሜሪካ ህዝብ ባደረጉት ንግግር የምርጫ ደንባን ስተዋል። የስልጣናቸው አጋማሽ የምክር ቤት የማሟያ ምርጫ ሊካሄድ የቀረው 2-3 ወር ነው። ያንን በተመለከተ ያደረጉት ንግግር ምንድን ነው? የምርጫ ቅስቀሳ ነው ወይስ የምርጫ ደንቡን ለመቀየር ያለመ ነው? ምንድን ነው መልእክታቸው?
አዜብ፣ ወደ መጨረሻ ያነሳሽው አይነት ሀሳብ ላይ ያዘነብላል ማለት ይቻላል። እንግዲህ እንደሚታወቀው ዶናልድ ትራምፕ በ2020 በጆ ባይደን የተሸነፉበትን ምርጫ ይቀበሉት ማሸንፍ ያለው ነው የሚሉትና በተለያየ ጊዜ ይህንኑ ነገር ለማረጋገጥ በፍርድ ቤትም እየሄዱ ብዙ ጊዜ ተረድተዋል፣ በየጊዜውም ያነሱታልና ትላንትና ደግሞ ይህንን ነገር ወደ ህዝቡ በቀጥታ ቴሌቪዥን ይዘውት መጥተዋል ማለት ነው። እንግዲህ ወደ ህዝቡ አቴንሽን ለመፍጠርና ትኩረት ለማግኘት ይመስላል። እንዲሁም ደግሞ አሁን ቀደም ሲል እንዳነሳሽውም በህዳር የማሟያ ማለትም የአካፋይ ምርጫ የሚባለው ስላለ እዛ ላይ ህዝቡ ጥርጣሬ እንዲያድርበት የሚል አሁን ከዲሞክራቶች በኩል የሚነሳም ስጋት አለና ያንን ለማምጣት ወደ አደባባይ ከዚህ ቀደም ያነሷቸው የነበሩ ሰው ነገሮችን ብዙዎቹ አሁን የሴራ ትንታኔ ናቸው እየተባለ ነው። እነዛን ወደ አደባባይ ለማውጣት ያደረጉት ጥረት ነው የታየው።
በዚሁ ንግግራቸው ቻይና በአሜሪካ የምርጫ ጣልቃ ገብታለች ብለው ቻይናንም ሞቅሰዋል። እንግዲህ በ2020 ዓ.ም በተካሄደው ምርጫ ላይ ነው ያቀረቡት ምክንያት አለ ምንድን ነው ያሉት?
አዎ እንግዲህ ቻይና በ2020 ቀደም ሲል ዳንሳውት ምርጫ ጣልቃ እንደገባች እንዲሁም ደግሞ በዚህ በአሜሪካ ያለውንም ስርዓት ነው ዶናልድ ትራምፕ የተቹት። እሳቸው ዲፕ ስቴት ይሉታል። እንግዲህ ከዚህ ቀደም እንደምታስታውሽው አዜብ ወደ ስልጣን የመጡበት መንገድ ያ ነበረ። አብዛኛውን የአሜሪካ አሰራሮች እና ተቋማትን ገሸሽ በማድረግ እሳቸውን ብቻ ከፍ የሚያደርግ ንግሮችን በማንሳት ነበር በመጀመሪያ ምርጫ የተሳካላቸው እና አሁንም ከውጭ ቻይናን እና ኢራንንም አንስተዋል። እነ ሩሲያንም ያነሱበት ሁኔታ አለ። በሀገር ውስጥ ደግሞ እንደዚህ ዲፕ ስቴት የሚሏቸውን የአሜሪካ ተቋማት ምርጫን በማጭበርበር እንዲሁም ደግሞ የውጭ ጣልቃ ገብነት እንደተፈጸመ ነው የተናገሩት።
ቻይናን የሚከሱት
ግን እነዚህ ንግግሮቻቸው በሙሉ በማስረጃና በትክክለኛ ማረጋገጫ የተሰጣቸው እንዳልሆነ ነው የሚነገረው።
ቻይናን ጣልቃ ገብታለች የሚሉት ጆ ባይደን በነበሩበት ጊዜ በተደረገ ምርጫ ነው፣ በጎርጎሮሳውያኑ 2020 ማለት ነው።
አዎ እሳቸው የሚሉት እንግዲህ ቻይና ከዚህ በፊት ጀምሮ እንዳላሸንፍ በ2016 በመጀመሪያው ተርማቸው ማለት ነው ብዙ ስትከታተለኝ ጥረት ስታደርግ ቆይታለች። እንደገና ደግሞ በ2020 እንደገና ሲወዳደሩ ከጆ ባይደን ጋር ለባይደን በመደገፍ ምርጫውን አጥብራለች። እንዲሁም ደግሞ ኢቭን ተቋም በማቋቋም በርካታ የምርጫ መረጃዎች ቻይና ውስጥ ይገኛሉ የሚሉት ግን አሜሪካ ውስጥ እንደሚታወቀው የምርጫ ሰነዶች የህዝብ ይፋ የተደረጉ ናቸው፣ ምንም ምስጢር አይደሉም። ይታወቃሉ ሳቸው ግን አላግባብ ቻይና ውስጥ አለች። የሀገሪቱም የስለላ ተቋማት ደግሞ ይህንን ዲሽፈን አድርገዋል የሚል ጠንከር ያለ ክስን ያሰሙት።
እንደው ፕሬዚዳንት ትራምፕ ግን እንደው በአገሪቱ ምን ያህል ነው ተቀባይነታቸው?
እሱን እንግዲህ አዚብ ትልቁ ጥያቄ አሁን የዚህ የኢራን ጦርነትም አይደለም ምንም እንኳን ትላንትና አላነሱትም እሱን። እንዲሁ ደግሞ ያላቸው ተቀባይነት በየጊዜው በሚደረግ ግምገማ እየቀነሰና ዝቅ እያለ ነው። አሁን እንደምናየው ወደ 37% ነው እና ከብዙ የአሜሪካ መሪዎች እንደዚህ ወታች የወረደ ተቀባይነት ያገኘ መሪ የለም። የኢራንም ጦርነት እንደምታዩ ለመውጣት ከፍተኛ ጥረት እያደረጉ ነው፣ ብዙም አልተሳካላቸውም። ህዝቡ አይቀበለውም። የኢኮኖሚውም የኑሮ ውድነትም እየጋሸበ እየመጣ ስለሆነ ተቀባይነታቸው በጣም ዝቅ ያለ ነው በአሁኑ ሰዓት።
አመሰግናለሁ። ታሪኩ ኃይሉ የዶናልድ ትራምፕን የአጋማሽ ጊዜን በተመለከተ ባደረጉት ንግግር ላይ ያደረግነው ቃለ ምልልስ ነበር። አመሰግናለሁኝ።
እኔም አመሰግናለሁ አዜብ።
አድማጮች፣ የምሽቱ የዜና መጽሔታችን እስከዚሁ ነበር።